ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ ወንመቻችን። ዛሬ እሁድ ሐምሌ 22 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በማስከተልም በሳምንት ውስጥ በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በሀገር ውስጥ ችግሮች እየከፉና እየተባባሱ በመጡበት የአዲሱን ሹም የአሜሪካ ሽርሽር የወቀሱት ብዙዎች ሲሆኑ ሹሙ በዋሽንግተን ዲሲ ያደረገው ጉብኝት የተጠበቀውን ውጤት እንዳላስገኘም ታውቋል። በጉብኝት ዝግጅት ላይ ብዙ ጭቅጭቅና ውዝግብ የታየ ሲሆን ከሩቅ ከተሞች የመጡትም ቢሆን ሹሙን የመጠየቅና ፍሬ ያለው ውይይት ለማድረግ እንዳልቻሉ ለማወቅ ተችሏል። የተመረጡ ሰዎች ለሁለት ሶስት ደቂቃ ጥያቄ ያቀርባሉ የተባለው እንዳለ ሆኖ ምሁር ተብለው ባንድ አፍቅሮ ወያኔ ባለው ሰው የተለቀሙ ዜጎች እንኳን የመጠየቅ እድል ሳያገኙ ሹሙ በደቂቃዎች ውስጥ እነሱንም የራት ግብዣውንም ጥሎ መሄዱም ተነግሯል። በአጠቃላይ ሹሙ ጭብጨባ ለማግኘት እንጂ ለመወያየትና ሐሳብ ለመቀበል ለማዳመጥ አልመጣም ያሉ ክፍሎች ተመሳሳይ የጭብጨባ ማግኘት ጉዞውን ወደ ሎስ አንጀለስና ሚኒሶታ ይከተላል ሲባል በሚኒሶታ ኦሮሞዎችን ብቻ ለማመገርሳ ሰብስቦ እንደሚያናገርም ሊታወቅ ተችሏል። በዋሽንግተን ዲሲ ስብሰባዎች ኢሃፓ እንደ ድርጅት ያልተካፈለ ሲሆን ምክንያቱን በቅርቡ ይገልጻል። አዲሱ የወያኔ ሹም በድርጅቱ ላይ የደርግና ወያኔን ክስ ማስተጋባቱንም በተመለከተ ተገቢውን ምላሽ እንደሚሰጠው ይጠበቃል። አዲሱ ሹም የሽግግር መንግስት መቼምና ከቶም አይቋቋምም ያለ ሲሆን በዚህ ርዕስ ላይ የተናገረው ግን ስለ ጉዳዩ የተሳሳተና የተዛባ ግንዛቤ እንዳለውም አጋልጦታል።
የአባይ ግድብ ተቆጣጣሪ መሐንዲስ ግድያ ቁጣ መቀስቀሱ ታወቀ። የአባይ ግድብ ግንባታ ኮንትራክተር የወሰደውን የጣሊያኑን ሳሊኒ የተባለውን ኩባንያ ለመከታተልና ለጎብኚዎች ገለጣ ለመስጠት በሟቹ የወያኔ ቁንጮ ተመድበው የነበሩት መሐንዲስ ስመኘው በቀለ ግድያ ፖለቲካዊ ሊሆን እንደሚችል ካሰባሰብናቸው የህዝብ አስተያየቶች መገንዘብ ችለናል። የግድብ በህዝብ መዋጮ ይገነባል በሚል ህዝቡ ደሞዙን በግዳጅ እየተነጠቀ እየተገነባ ነው ቢባልም እየሆነ ያለው 15 ቢሊዮን የሚጠጋ ብር በነ በረከት ስምዖን ጀነራል ክንፈ ደብረ ጽዮንና መሰሎቻቸው የተዘረፈ በመሆኑ ለመጠናቀቅ እስካሁን ከወጣው ከሶስት እጅ በላይ የሚሆን ገንዘብ እንደሚጠይቅ ግድቡን በቅርብ የሚያውቁ ያስረዳሉ። ግድቡ ሲጀመር ባለ ሁለት ተርባይን እንዲሆን የተደደፈው ስራው ሲገፋ እየተጨመረ በመሄድ ከ8 በላይ መድረሱን በየጊዜው ከሚወጡ መረጃዎች መገንዘብ ተችሏል። አዲሱ የወያኔ ቁንጮ እንደተሾመ ለግብጹ አምባገነን ግድቡን ለማቆም ቃል በገባው መሰረት ግንባታው መገታቱን ከስፍራው ከደረሰን መረጃ ተገንዝበናል። የመሐንዲስ ስመኘው ግድያ ሆን ተብሎ የተቀነባበረ ለመሆኑ ከሚጠቀሱት ውስጥ ሹፌሩ ሌላ ስራ እንደተወሰደና የተገደለበት አካባቢ መስከረ አደባባይ የወያኔ ሹመኞች መዛወሪያ በመሆኑ የመንገድ የከተተል ካሜራዎች የተሰቀሉበት መሆኑ ሲታወቅ ካሜራዎቹ ከግድያው ቀን ከሁለት ቀናት በፊት እንዳይሰሩ መደረጋቸው ከግድያው ጀርባ የወያኔ እጅ እንዳለበት ጠንካራ ጥርጣሬ አሳድሯል። በተያያዥነትም ማንዲሱ የተመዘበረውን ገንዘብ በተመለከተ ሊያጋልጡ ከሚችሉበት ሁኔታ አንዱ አሁን ያለው የወያኔ አገዛዝ ከቦታው አንስቶ ሌላ ሊሾም እንደሚችል ስለሚታመን በሰነድ መረካከብ ሚስጥር ሊጋለጥ ስለሚችል በሚል ዘራፊዎቹ ሊያስገድሏቸው እንደሚችሉ ይጠረጠራል። እሁድ በአዲስ አበባ የሟቹ መሐንዲስ ስመኘው አስከሬን በሚሸኝበት ወቅት ቁጥሩ ከፍተኛ የሆነ ህዝብ በቦታው በመገኘት ሐዘኑን ገልጿል። የማንዲሱ ገዳዮች ለፍርድ ይቀርቡ በሚሉ ዜጎች ላይ ፖሊሶች ያስለቀሽ ጋዝ ተኩሰው የተወሰኑ ሰዎች ተጎድተዋል ተብሏል።
በተያያዘ ዜና የእንጅረስ ስመኝ በቀለ በጠላላ ፀሐይ በአዲስ አበባ መገደል ህዝባዊ ተቃውሞን አጠናክሮ መጥቷል ያሉት ታዛቢዎች በዚህ ግድያ ወያኔም አዲሱ ሹም ተጠያቂ ናቸው የሚለው ክስ ደምቆ እየተደመጠ ነው ሲሉም አቅርበዋል። ኢንጂነሩ የማጋልጠው ምስጢር ለተወሰኑ ክፍሎች ደስ የሚያሰኝ አይሆንም። የግድቡ ስራ እንዲቆም አዲሱም ካረቦች ጋር ተስማምቷል የሚል መረጃ ክስ ያዘለ በመሆኑ ሳይናገር ተገድዷል የሚሉም እንዳሉ ተጠቁመዋል። ኢንጂነር ስመኝን መግደል ለወያኔ ቁንጮችም ጠቃሚና ወቅታዊ ሆኖ ተገኝቷል የሚሉ ክፍሎች ደግሞ ወንጀሉን በወያኔ ትግራይ ተወላጅ አለቆች ላይ አሳበዋል። ባለፉት 27 ዓመታት በወያኔ የጠፉ ኃይሎች በቁጥጥር ስር ውለው የገቡበት የማይታወቅና ጨርሰው የጠፉ ዜጎች ቁጥር በርካታ መሆኑን ጠቅላይ አቃቤ ሕግ አምኖ በይፋ መግለጫ የሰጠ መሆኑ ታውቋል። የፖለቲካ እስረኞች እንዲፈቱ ተወስኗል ከተባለ ጀምሮ የተወሰኑ የተፈቱ ቢኖሩም በብዙ ሺህ የሚቆጠሩ የፖለቲካ እስረኞች እስካሁን አለመፈታታቸው ሲታወቅ፣ ብዙዎቹ ባለስልጣኖች በስር ላይ እየተሰቃዩ ስላሉት እስረኞች ዝምታን መምረጣቸው ይታወቃል። የወያኔው ቡድን ስልጣኑን ከተቆጣጠረበት ቀን ጀምሮ በየጊዜው በአፋኝ ቡድኑ የታሰሩት በርካታ የሃፓ አባላት ለ27 ዓመታት በስር ላይ የተሰቃዩ ሲሆን መዳረሻቸውም የጠፋ በርካታ ነው። የፍርድ ተቋሙ በስር ላይ ያሉትን ሁሉንም ያላንዳሽ ቅድመ ሁኔታ መፍታት የሚኖርበት ከመሆኑም በላይ መዳረሻቸው ያልታወቁትንና የጠፉትን ስማቸውን በዝርዝር ማውጣትና ለዚህ በኃላፊነት ሊጠየቁ የሚችሉትን ወደ ፍርድ ቤት ማምጣት ይተበቀበታል እንጂ በጠቅላላ አነጋገር የገቡበት የማይታወቅ አሉ በሚል ድፍን አነጋገር ሊታለፍ አይችልም ተብሏል።
የባህረ ሰላጤ ሀገራት የአፍሪካ ቀንድን ፖለቲካ እየተቆጣጠረት መሆኑ እያነጋገረ ነው። ቀደም ሲል ኤርትራ የሶማሊያው ጽንፈኛ አሸባሪ አልሽባብ የተባለው ድርጅት ተዋጊዎች በመሬቷ ላይ በፓኪስታንና በኢራናውያን አሰልጣኞች እንዲሰለጥኑ ፈቅዳ ለስልጠናውም እሷም የድርሻዋን ታበረክት እንደነበር የሚታወቅ ነው። በዚህና የጎረቤት አገራትን ሰላም ለማናጋት በምታደርገው እንቅስቃሴ ሳቢያ በመንግስታቱ ድርጅት የጦር መሳሪያ ግዢ ማዕቀብና ሌሎች መለስተኛ ማዕቀቦች ተጥለው እንደነበር የሚታወስ ነው። የሻቢያው ገዢ ቡድን አምባገነንና ፈላጭ ቆራጭ በመሆኑ በኤርትራ ሰብአዊ መብቶችና ዲሞክራሲያዊ መብቶች በይፋ ተገሰዋል። ሻቢያ በርካታ ጋዜጠኞችን የራሱ የሻቢያ ሹማምንትን ሳይቀር በጉድጓድ እስር ቤቶች አስሮ እያሰቃየ እየገደለ ያለ በዓለም ከሚገኙ ጭራቅ ከሚባሉ ገዢ ቡድኖች ቁጥር አንድ ከሚባሉት አንዱ መሆኑ የሚታወቅ ነው። የሻቢያ የተባለ ቡድን ከደረሰበት የገንዘብ ችግር ለመውጣት የዳህላክ ደሴቶችን ለእስራኤል፣ አሰብን ቀደም ሲል ለኢራን፣ አሁን ደግሞ ለአረብ ኤሚሬትስ ኮንትራክት መስጠቱ የሚታወስ እንደሆነ ይነገራል። ሻቢያ በአፍሪካ ቀንድ ከሚገኙ ፋሽስታዊ ቡድኖች ግንባር ቀደም እንደሆነ በርካታ የፖለቲካ አዋቂዎች ይስማማሉ። በቅርቡ በሳውዲና በአረብ ኤሚሬትስ ሸምጋይነት ወያኔና ሻቢያን ማስተቃቀፋቸው ከጀርባው ድብቅ ዓላማ ሊኖረው እንደሚችል ሊጠረጠር እንደሚገባው የአፍሪካ ቀንድን ፖለቲካ በጥልቀት የሚያውቁ ያስረዳሉ። ከአፍሪካ ቀንድ በተለይ ኢትዮጵያን ለሸቀጥ ማራገፊያነትና ለእርሻ መሬት ወረራ አመቺ በመሆኗ የባህረ ሰላጤው አገራትን ትኩረት መሳብ መቻሏ ይነገራል። በርካታ የፖለቲካ አዋቂዎች እንደሚሉት የየመንን ዙሪያ ገባ ለመክበብ ያለመ ከመሆኑም በላይ የኢራን፣ የሩሲያ የመሳሰሉ አገራትን በአፍሪካ ቀንድ አካባቢ ሊኖራቸው የሚችለውን ወታደራዊ ግንኙነቶችን አስቀድሞ ባዶ ለማስቀረት ማለሙን ብዙዎች ያስረዳሉ። የአረብ ኤምሬትስ ባዶ ለነበረው የወያኔ ብሔራዊ ባንክ 1 ቢሊዮን የአሜሪካ ዶላር ያበደረች ስትሆን ሳውዲ ለአንድ አመት የሚሆን ነዳጅ በብድር መስጠቷ የሚያሳየው ድብቅ የሆነ ጸረ ኢትዮጵያ ደባ ያዘለ መሆኑን ብዙዎች ያስረዳሉ። አንዱ አላማቸው የአባይን ግድብ ማስቆም መሆኑን የግድቡ ሁኔታ በቅርብ የሚከታተሉ የፖለቲካ አዋቂዎች ያስረዳሉ። ከሁሉም በላይ ደግሞ አሜሪካ ከጅቡቲ ቀጥሎ ግዙፍ የሆነ የጦር ካምፕ በኤርትራ ለመመስረት ማቀዷ የአፍሪካን ቀንድ የፖለቲካ ምህዳር ይበልጥ ሊያደፈርሰው እንደሚችል በርካቶች ስጋታቸውን ሲገልጹ ይስማሉ።
አዲሱ ሹም ከዩኒቨርሲቲ መምራን ጋር ባካሄዱ ውይይት የሚቀጥለው ምርጫ ዲሞክራሲያዊ ማድረግ እንጂ የሽግግር መንግስት እንደማይመሰረት ስርነቀል ለውጥ እንደማይደረግ አስተውቋል። ከዚህ በተጨማሪ በሱ የሚመራው ኦህዴድ ስሙንና አርማውን እንደሚቀይር ማስተውቋል። የሶማሌ ማካባቢ ችግር ለመፍታት ረጅም ጊዜ እንደሚወስድ ተናግሯል። ውድለት ከተወሰኑ የፖለቲካ ድርጅቶች ጋር ባካሄደው ውይይት የሽግግር መንግስትን ጥያቄ ወደ ጎን አስቀምጦ ስለመድበለ ፓርቲ ዲሞክራሲና ስለምርጫ ብቻ ማውሳቱ ይታወቃል የሚሉ ዜጎች በርካታ የህገ መንግስት ጥያቄዎች በሚነሱበት በህብረተሰብ ውስጥ በሰፊ ውይይት ብሔራዊ መግባባት ላይ መድረስ አስፈላጊ በሆነበት ቋሚ የሆኑ የመንግስት አካሎችና ተቋሞች በአንድ ፓርቲ ቁጥጥር ስር በዋሉበት ሁኔታ የሽግግር መንግስት ጥያቄን ወደ ጎን አድርጎ ለሀገሪቱ ስብስብ ችግር መፍትሄ ማስገኘት አይቻልም ይላሉ።
የወያኔ የንግድ ድርጅቶች ነጻ የንግድ እንቅስቃሴውን መጫናቸው እንደቀጠለ ነው። የወያኔ የንግድ ድርጅቶች በነጻ ገበያ ስም ከንግድ ባንክ ብድር እየተሰጣቸው መቋቋማቸው የሚታወቅ ሲሆን ግዙፍ የሆኑ የንግድ ስራዎችን ጠቅልለው በመያዝ የንግዱን እንቅስቃሴ በጽኑ እየጎዱት እንደሆነ ተደጋግሞ የተነገረ ጉዳይ ነው። ከንግድ ባንክ የተበደሩትን ገንዘብ ባለመክፈላቸው የባንኩ እድገት ክፉኛ ተጽዕኖ ማሳደራቸው ታውቋል። የህወሓት ንብረት የሆነው ዳሽን ባንክ፣ የባዴኑ አባይ ባንክ፣ የኦዴዱ ኦሮሚያ ባንክ የተቋቋሙት ከንግድ ባንክ በተሰጣቸው ብድር መሆኑ የሚታወቅ ሲሆን የባንኮች ነጻ እንቅስቃሴን እያሽመደመዱት መሆናቸው ታውቋል። ከዚህ በተረፈ ኤፈርት የተባለው የህወሓት የንግድ ድርጅት በስሩ በርካታ የንግድና የማምረቻ ድርጅቶች ያሉት ሲሆን ሁሉም ድርጅቶች ከቀረጥና ከግብር ክፍያዎች ነጻ መሆናቸው የንግድ እንቅስቃሴውን ጉራማይሌነት የሚያሳዩ መሆናቸው ይነገራል። የባዴን ጥረት አባይ የንግድ ድርጅት ጉና ወዘተ በተባሉት የንግድ ድርጅቶች ስር በተመሳሳይ በርካታ ድርጅቶች የሚገኙ ሲሆን ሁሉም የሚፈልግባቸውን ግብር እና ቀረጥ የማይከፍሉ መሆናቸው አገርን ምን ያህል እየገደሉ እንደሆነ ለማመዛዘን እንደማያዳግት በርካቶች ያስረዳሉ። በተመሳሳይም ኦህዴድ እና ዲንሾ የመሰሉ የንግድ ድርጅቶች በተመሳሳይ ከቀረጥና ከግብር ነጻ ሆነው እንዲንቀሳቀሱ መደረጋቸው ሁለንተናዊ የአገር ኢኮኖሚን ማጅራት እየመጡ መሆናቸውን በርካቶች ያስረዳሉ።
የወያኔው ድርጅት መሪ ደብረጽዮን ገብረ ሚካኤል ላገዛዙ ዜና ማሰራጫ በሰጠው መግለጫ ከኢትዮጵያ አንጥሮ ሀብት ተዘርፎ የተቋቋመው በእንግሊዘኛ ምህጻረ ቃል ኤፈርት የተባለው ግዙፍ ድርጅት የተወሰደ ካፒታሉን ለግለሰቦች በአክሲዮን መልክ ለመሸጥ ያቀደ መሆኑን ገልጿል። የወያኔው ድርጅት የኤፈርትን የተወሰነ ካፒታል በአክሲዮን መልክ ሸጦ ህዝብ በሽርክና እንዲሳተፍበት የወሰነው ኤፈርት ያካበተው ሀብት የኢትዮጵያ ህዝብ አንጥሮ ሀብት ስለሆነ ወደ ባለቤቱ ወደ ኢትዮጵያ ህዝብ እንዲመለስ የሚለውን ጥያቄ እየጎላ በመምጣቱ ይህን ለመከላከል ነው ተብሏል። ኤፈርት የሚባለው ግዙፍ የቢዝነስ ተቋም በስሩ የኢንዱስትሪ፣ የባንክ፣ የኢንሹራንስ፣ የአስመጭና ላኪ፣ የሚዲያና ትራንስፖርት ተቋሞች ይገኛሉ። ከተለያዩ ቦታዎች በተዘረፈ 100 ሚሊዮን ዶላር የተቋቋመው ኤፈርት በአሁኑ ወቅት ከ3 ቢሊዮን ዶላር በላይ ካፒታል ያለው ሲሆን 47000 በላይ ሰራተኞች ቀጥሮ የሚያሰራ መሆኑም ይታወቃል።
የጤና ባለሙያዎች የደሞዝ እርከንና የሌሎች ተገቢ የሆኑ ክፍያዎች አፈጻጸም የተዛባ መሆን ተገቢ አለመሆኑን እየጠቀሱ አግባብ ያለው ምላሽ እንዲሰጣቸው የሚያቀርቡት ጥያቄ ምላሽ ባለማግኘቱ ባሳለፍነው ሳምንት ጥያቄዎቻቸውን በዝርዝር ማቅረባቸውን ተገንዝበናል። ሆስፒታል ቀዶ ጥገና ክፍል የሚሰሩ የጤና ረዳቶች የሚከፈላቸውና በጤና ጣቢያዎች በማዋለጃና በመደስተኛ የቀዶ ጥገና ክፍል የሚሰሩ የጤና ባለሙያዎች ክፍያ የተዛባ መሆኑን በመጥቀስ ለተመሳሳይ አገልግሎት እኩል ክፍያ ሊከፈላቸው እንደሚገባ የመጨረሻ የሚባል አቤቱታቸውን ባቀረቡበት ላይ ህሙማንን ጥለው መብቶቻቸውን ለማስከበር የሥራ ማቆም አድማ መምታት እንደሚችሉ የሚታወቅ ሲሆን ይህን ለማድረግ ህሊናቸው ሊቀበለው እንደማይችል መጥቀሳቸውንም ተገንዝበናል። በተያያዘም ሥራቸው ከህሙማን ጋር የተቆራኘ በመሆኑ የህይወት መድህን የግድ እንዲኖራቸው መደረግ እንዳለበትም ከጥያቄዎቻቸው ጋር አያይዘው ማቅረባቸውም ታውቋል።
ከጥቂት ቀናት በፊት የወጣው የምህረት አዋጅ በቅን መንፈስ መውጣቱ ያነጋገረ ነው ተብሏል። ምህረት ተደርጎላቸዋል የተባሉ ዜጎች የተከሰሱባቸው አፋኝ ህጎች አሁንም በስራ ላይ መቆየታቸውና እንዲሁም የምህረት አዋጅ የተሰጣቸው ወገኖች በስድስት ወራት ጊዜ ውስጥ ስማቸውን ማስመዝገብ አለባቸው የሚሉት የአዋጁ ክፍል ከብዙ ወገኖች በርካታ ጥያቄዎች እያስነሳ መሆኑ ታውቋል። የጸረ ሽብር አዋጅ፣ የብዙሃን መገናኛና የመረጃ ነጻነት አዋጅ እንዲሁም የበጎ አድራጎት ማህበራት ማደረጃ አዋጆች የተባሉት አፋኝ አዋጆች የፖለቲካ ተቋማትና ተቀናቃኝ የሆኑ ወገኖችን በህግ ሽፋን ለማጥቃት የተጠነሰሱና ተግባራዊ ሲደረጉ የቆዩ ሲሆን እነዚህ ህጎች ያሉ አሁንም የተፈተቱንም ሆነ አዳዲሶችን ለመያዝ ምንም የሚያግዱ ለታ የለም በሚል በርካቶች ናቸው። አፋኝ ህጎቹ ሙሉ በሙሉ መሻር አለባቸው የሚሉ ጥያቄዎች አሁንም ጎላ ብለው እየተሰሙ ነው። ምህረት የተሰጠው ዜጋ በስድስት ወር ካልተመዘገበ የምህረት አዋጁ አይመለከተውም የሚለውን የአዋጁን ክፍል የሚቃወሙ ወገኖች ምህረት ከተሰጠ በኋላ መመዝገብ እንደገና ለማሰር ነው ወይስ ለሌላ ምክንያት የሚሉ ጥያቄዎች እያቀረቡ ይገኛሉ።
የእስረኞች አድማ እየተስፋፋ መሆኑ ተገለጸ። ወያኔ በቅርቡ የምህረት ህግ የሚል ማርቀቁን ተከትሎ በበርካታ ወህኒ ቤቶች እስረኞች አመጽ እያካሄዱ መሆናቸውን ከተለያዩ አቅጣጫዎች ከሚደርሱን መረጃዎች ተገንዝበናል። የእስረኞች አድማ የተጀመረው በቅሊንጦ ሲሆን በቅሊንጦ በሚገኙ እስረኞች ድብደባ እንደተፈጸመባቸውና እስካሁንም እስረኞቹ እየተሰቃዩ መሆናቸውን ከእስረኞች ቤተሰቦች መገንዘብ ተችሏል። በደብረ ማርቆስ፣ በፍኖተ ሰላም፣ ወልዲያ፣ አርባ ምንጭ፣ ሸዋሮቢት፣ መቀሌ የሚገኙ እስረኞች በስቃይ መያዛቸውን በማንሳት መብቶቻቸው እንዲከበሩላቸው ማመጻቸውም ታውቋል።
የሻቢያው መሪ ኢሳያስ አፈወርቅ ተቃዋሚዎች በኤርትራ ውስጥ ለውጥ እንዲካሄድ እየጠየቁ መሆናቸው ታውቋል። በኤርትራ ውስጥ ለውጥ ካልተካሄደ በኢትዮጵያና በኤርትራ መካከል ተደረገ የተባለው እርቅና ሰላም ትርጉም የለውም የሚሉ እነዚህ ወገኖች በዓለም አቀፍ ሚዲያ ድምጻቸውን ማሰማትና በማህበራዊ ሚዲያም እንቅስቃሴ ማድረግ ጀመሩ መሆናቸው ታውቋል። ሻቢያ በየእስር ቤቱ የታገቱን በሺ የሚቆጠሩ ጋዜጠኞችና ሌሎች ተቃዋሚዎች በአስቸኳይ እንዲፈታ የጠየቁ ከመሆናቸው ሌላ የኤርትራ ህዝብ ህገ መንግስት እንዲኖረው፣ ነጻና ፍትሃዊ ምርጫ እንዲዘጋጅና የግዳጅ ብሔራዊ ውትድርና እንዲቀር የሚጠይቁ እንቅስቃሴዎችን እያደረጉ ነው። በሻቢያ ባለስልጣኖች በኩል እነዚህን እርምጃዎች ለመውሰድ ምንም አይነት ፍንጭ አለማሳየታቸው ታውቋል። ሻቢያ ባለስልጣኖች እስካሁን የወሰዱት እርምጃ ቢኖር በቅርቡ ወደ ወታደራዊ ማሰልጠኛ የገቡ የብሔራዊ ውትድርና ሰልጣኞች የሚቀኙት ጊዜ ለ18 ወራት ብቻ ይሆናል ብለው መናገራቸው ነው ተብሏል። የሱዳን የስደተኛ ጉዳይ ባለስልጣኖች በሙስና ተውጠው ወደ ሶስተኛ ሀገር ሊሄዱ የታጩትን ስደተኞች ገንዘብ ካልከፈሉ መሄዳቸውን እያገዱባቸው መሆኑ ታውቋል። ይህን ጉዳይ መመርመር ለጀመረው የተባበሩት መንግስታት የስደተኛ ቢሮ ምስክር ቃል የሚሰጡ ስደተኞችም እየታፈሱና እየታሰሩ መሆኑን ለማወቅ ተችሏል። በርካታ የኤርትራና የኢትዮጵያ ስደተኞች ሰነዳቸው እየተቀደደ ከቅርብ ጊዜ ወዲህ ሻቢያና ወያኔ ተመልሰው ሊሰጡ ዛቻው እየበዛመንም ታውቋል። በቅርቡ አዲሱ ሹምና ሻቢያ መስማማትና መተቃቀፍ ማሳየታቸው ለኤርትራም ለኢትዮጵያም ስደተኞች መጥፎ ሁኔታ መፍጠሩ ይታወቃል ያሉ ክፍሎች ስደተኞች ላይ አደጋ እንዳይደርስ ዜጎች ድምጽ ማሰማትና ተቃውሞ ማድረግ አለባቸው ተብሏል። የሰብአዊ መብት ተቋሞችና የተባበሩት መንግስታት የስደተኞች ኮሚሽን በፖለቲካ አቋም የተነሳ ከባለስልጣኖች ጋር እንጂ ከስደተኞች ጎን ቆሞ አይታዩም ተብሏል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በሱዳን አደጋና ለስቃይ የተዳረጉትን ወገኖችን እንጩላቸው ሲልም ጥሪ አቅርቧል።
ወያኔ ከሱዳን ፖርት ሱዳንን ከኬንያ ላቡን ከፑንትላንድ በርበራን ከጅቡቲ ወደቦች በተጨማሪ ለማልማት መስማማቱ ግቡ ኢኮኖሚያዊ ሳይሆን ፖለቲካዊ መሆኑን በርካቶች አስረዳሉ። በቅርቡ ከሻቢያ ጋር ተደረሰ የሚባለውን መተቃቀፍ ተከትሎ የምጽዋ ወደብ ለመጠቀም ስምምነት ላይ መድረሱን እያነጋገረ ነው። ያሰብን ወደብ ለመጠቀም ስምምነት ሊፈጸም የሚቻለው ከአረብ ኤሚሬትስ ጋር ሊሆን እንደሚችል ሲታወቅ የአረብ ኤሚሬትስ ወደቡን ለባህር ኃይል ወደብነት እየተጠቀመችበት በመሆኑ ስምምነት ለመፈጸም አደጋች ሊሆን ይችላል የሚሉ እንደሚሉት የባህር ኃይልና የንግድ መርከቦች ማስተናገድ ከሚስጥር አጠባበቅ አንጻር ሊከብድ ይችል ይሆናል የሚል አስተያየት የሚሰጡም በርካቶች ናቸው። የሁሉ የወደብ ግንባታ ፖለቲካዊ በመሆኑ የሚያስከትለው ጦስ ቀላል ሊሆን እንደማይችል ግምታቸውን የሚሰነዝሩ በርካቶች ናቸው። አድማጮቻችን፣ የፍካሬ ዜና ፕሮግራማችን በዚሁ ይጠናቀቃል። አላጨበጨበ በአንንሙት ከለንደን የፈጣን ታጠቅ የላላብህ ወጥር ህዝብ እስከሚያዘበት የስልጣኑን መንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ። አዎ መሪ መፈክሩን አሳልፌ አልሰጥም የሰማዕታቱን ደም ክፍያ አላረክስም ክቡር ትግላቸውን አላልከሰክስም ስልጣን ለጨበጠ አላጨበጭብም። አሁንም የምለው ህዝባዊ መንግስት ነው ያንን አልቀየርም። ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ በስመሳይ ጭብጨባ እንዳይቆም ተማሎ የፈታህም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት የአገር ዜጋ እንደወጣ ቀርቶ የስንቱም እስክን ቤት የደምን ባንብቶ ስንት ሺ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየሁ በስተቀር ሁሉም ነጻ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አያጨበጨብም አቋም አስቀይሮ። አዎ ደግሞ አለው አሁንም እምላለው በነበረ አቋሜ ዛሬ እጸናለው ስልጣን ለጨበጠ አላጨበጨብም። አሁንም የምለው
ህዝባዊ መንግስት ነው ያንን አልቀየረም።
የምን ምርጫ የሽግግር መንግስት ምስረታ እንጂ የወያኔው ስብሃት ነጋ በኢትዮጵያ የሽግግር መንግስት መቼም አይታሰብም ሲል እቅጩን ተናግሯል። ወያኔ ሁሉን አገር ወዳድ ኃይሎች ያሳተፈና ያቀፈ የሽግግር መንግስት መኖሩ ሞቱ ነውና የሚገርመን አይደለም። አሜሪካም አገር ወዳድ ኃይሎች ብሔራዊ መንግስት እንዳይመሰርቱ ያላትን ፍላጎት አልደበቀችም። በተያዘው ሂደት ጸረቅኝ ገዢዎች የሆነው ኢሃፓ መጠቃለል መግባት የለበትም ብላም የወሰነችው አለምክንያት አይደለም። አዲሱ ሹም እያደር አሁንም ሰልፉ በመሰረቱ ወያኔያዊ መሆኑን ለደገፉት ሳይቀር መርዶ ያሰማቸው ነውና የሽግግር ሂደትን ላያነሳ ምሎ እንዳይሆንም ለማገድ ጥርሱን ነክሶ መነሳቱን 28 ዓመት መቆየቱን እንኳን ረሳንለት ብንል መሸፈን የሚቻልበት ሁኔታ ላይ አይደለንም። ወያኔ ለስልጣን ከመብቃቱ በፊት ከኢሃፓ ጋር ስላሉት መሰረታዊ ልዩነቶች በተከታታይ መጽሔቶች አውጥቶ ግልጽ ሲያደርግ ከድጡ ወደ ማጡ፣ ከማጡ መስመጡ፣ አሳን ወደ ተራራ ወዘተ በሚሉ ጽሑፎች ስህተቱን ጠቁመንለት ነበር። አንዱ በክስ መልክ ድርጅቱን ቡርዣና አድሃሪ በሚል ያነሳው ጉዳይ መድበለ ፓርቲ ስርዓትን የሚመለከት ነበር። መድበለ ፓርቲ የሚለውን ቃል ራሱን በመጀመሪያ ያመጣው ኢሃፓ ከመሆኑ ማሻገር ጽንሰ ሐሳቡ አንድ መሪ ድርጅት ወይም ገዢ ግንባር ቀደም ፓርቲ የሚለው ለሀገር አይበጅም የሚል ነበር። ወያኔ የአልባንያ አይነት ኮሙኒስት ነኝ ባይና በይፋም የስታሊን አድናቂ ነበርና መድበለ ፓርቲና ዴሞክራሲ ማለታችንን አድሃሪና ቡርዣ ጸረ ህዝብ አቋም ነው ሲል በጽሑፍ አውግዞታል። ወያኔ ይህን ቢልምና ራሱን ኮሙኒስት ማሊሊት ብሎ ቢጠራም አሜሪካ ውስጡን ያውቀው ነበርና ለስልጣን ሲበቃ ኢትዮጵያ በል ዴሞክራሲ በል መድበለ ፓርቲ ለይስሙላም ተቀበል ብሎ ስለመከረው መሰል ምክር ለአዲሱ ሹምም እየተሰጠው መሆኑ ይታያል። እና ኢሃፓና ሆነ ኢዲሃቅን በሽግግሩ እንዳታደርስ በሚልም ማስጠንቀቆ አሰልጥኖ ሰዶት ያው በሽግግር ጉባኤ ስም ያካሄደውን ቧልትና በመድበለ ፓርቲ ሽፋን ያንድ ድርጅትን ፍጹም የበላይነት እንዳሰፈነና ተለጣፊዎችን ፈልፍሎ ድርጅት ብሎ ሊያሻሽጥ ሲያሻሽጥ እንደቀረመ ሁሉም ሰው የሚያውቀው ነው። ዛሬ እንዴት ሊረሳ በቃ? በቅርቡ አዲሱ ሹም መድበለ ፓርቲ ያስፈልጋል ማለት ጀምሮ ራሱ የመረጣቸውን ከሀገር ውስጥ ከውጭ በሚል ቡድኖችን ሁሉን አቀፍ ጉባኤ አድርገው ወደ ምርጫ እንሄዳለን ማለትን ተያይዞታል። የምን ምርጫ? በኢትዮጵያ ሆነ በመዲናይቱ ምንም የህዝብ ምርጫ ተደርጎ አያውቅም። መድበለ ፓርቲ በኢትዮጵያ የለም። ቢኖርማ ተቃዋሚ ድርጅቶችን ህገወጥ ተብለው ባልተሳደዱ በወያኔ ፓርላማ እንኳን ጥቂቶች ነጻ ድርጅቶች በተወከሉም ነበር። አዲሱ ሹም ወያኔ ሊያድስ ኢህአዴግን ሊያስቀጥል የተሰየመ በመሆኑ የሽግግርን ሂደት እንደ ጦር ይፈራል። ዴሞክራሲ ቢኖርማ አንድ ሹም ወይም አንድ ድርጅት በዘፈቀደ ውሳኔ እያሳለፈ በህዝብ ደም እስከመቀለድ ባልደረሰም ነበር። በመድበለ ፓርቲ መኖር በርግጥ ወያኔም በወያኔም የቆየው ሹም ቢያምኑ ኖሮማ በአብዛኛው የራሳቸው ፍጡርና ተከታይ የሆኑ ተለጣፊዎች መበራከታቸውን የመድበለ ፓርቲ ማረጋገጫ ነው ባላሉም ነበር። ወያኔ ከተለጣፊዎች ውጭ ለሐቀኛ እና ነጻ ድርጅቶች እገዳን እንጂ ተንቀሳቀሱ ሲል አልተደመጠም። ህጋዊ ነን በሚል የተመዘገቡትም እንቅስቃሴ ተገድቦባቸውና አፈናም ሲካሄድባቸው መቆየቱ የታየ ነው። እውን መድበለ ፓርቲ ስርዓት አለ ከተባለ የህዝብን መብት የሚያፈኑት ሁሉ መወገድ ይኖርባቸዋል። የፕሬስ አፋኝ ህግ መገናኛ ብዙሃን ባገዛዙ ስር መሆናቸው ጸረ ሽብርተኛ ጸረ ህዝብ አዋጆች በሞላ ተቃውሞን ማፈን ወዘተ መሻር አለባቸው። የወያኔ አፈና ኃይሎች ቁጥጥር ሳይወገድ ሳይገደብ ማንንም አምኖ በነጻ ሊንቀሳቀስ የሚነሳ አይሆንም። ያው በፊትም አሁንም ከወያኔ የሚተቃቀፉት ካልሆኑ በቀር አዲሱ ሹም በዚያ የሚሾማቸው ያው ፍራሽ አሳዳሽ ሃይማኖትና በሄረሰብ ተቀስ ያው እንደ ምክትል ከንቲባው እንደ ሬድዋን እንደ ግርማ ብሩ አዜብ ወዘተ እርስ በርሶች ሆነው ለተዝብጥ እየዳረጉት ነው። ያዴግ ቁጥር 2ን በህዝብ ላይ ለመጫን በሚደረገው ሴራና ዘመቻ ተባባሪ መሆን ከሀገር ወዳዶች የሚጠበቅ አይደለም። የምርጫው ቦርድ የወያኔ ሳይሆን ንጹህና ገለልተኛ የሚሆንበት ሁኔታን መገመት ቢያዳግትም በወያኔ ኢህአዴግ ስር ምንም ንጹህ ምርጫ ሊደረግ አይችልም ብንል ስህተት የሚባል አይሆንም። የሽግግር መንግስት መስራታ አማራጭ የለሽ ወይም ሲባል እንደቆየው የሞት ሽረት ጥያቄ በመሆኑ በወያኔ ቦይ በአዲሱ ሹም ፈርቀዳጅነት በአሜሪካ ቆፋሪነት እንዳንጓዝ ሽግግር መንግስት አሁንኑ የሚለውን የህዝብ መፈክር ማስደፈር የለብንም። የወያኔ መድበለ ፓርቲ ገዢውን ፓርቲ በተለጣፊና አቅም በተከለከሉ ቡድኖች ማጀብ ማለት ነው። የሽግግር ሂደትን እየተቃወሙ ለምርጫ እንዘጋጅ ባዮች መሃል ደግሞ ዛሬ አገር ወዳድ ሊመስሉ የሚሞክሩ ትላንት መገንጠልና አማራና ክርስቲያን እንፍች ባዮቹ በጥላቻና ፍጅት ሰበካ ሊከሰሱ የሚገባቸው ጸረ ህዝቦች መሆናቸውንም ለረሱት ማስተዋወስ ያለብን ይመስላል። አዲሱ ሹም በወያኔ ቁጥጥር ስር እንጂ ነጻ እንዳልሆነ በሚገባ የተረዳው ዜጋ የሻቢያን ወንጀለኛ መሪ መቀበል በሚል ያሳዩት አገር አሰዳቢ ሽርጉድ በቂ መስክር ነውና ህዝብ የጠየቀው ለውጥ እውን ሳይሆን የሽግግር ሂደት ሳይጀመር ምርጫ በሚል አዲሱን ሹም ለማስቀጠልና ለወያኔም እድሜ ለመስጠት የሚዘጋጀውን ዘመቻ የሚቀበለው ሊሆን አይችልም። መድበለ ፓርቲ ከተባለ አዲሱ ሹም ፖለቲካ ሳይወቅ ተመስርቶ ለህዝብ የታገለውን ኢህአፓንስ ማግለልና አሁንም ህገወጥ ብሎ መቀጠል ምን ሊባል ነው? ሁሉን የፖለቲካ እስረኞች አለመፍታትስ? የህዝብን ሉዓላዊነት ለማስከበር ማቃቱስ? ለዴሞክራሲያዊ ስርዓት ታገልን እንጂ ለግለሰብ አምባገነንነት ደማችንም አልገበርንምና መንገዱ ጎዳናው የሽግግር መንግስት ምስረታ ነው። ከዚህ በመለስ ግለሰብም ስልጣን ፈላጊ ቡድኖችም የሚያቀርቡት መፍትሄ ለራሳቸው እንጂ ለሀገራችን ኢትዮጵያ የሚበጅ አይሆንም። እስቲ ሁሉን እስረኞች ኢህአፓዎችንም ይፍታ። እስቲ በኢህአፓ ላይ አሁንም በውስጣው ወቀጥሎ ያለው እገዳና ህገወጥ የሚለው ፍረጃ ያብቃ ለሚለው በይፋ ምላሽ ይሰጥ መባሉም ትክክልና ወቅታዊ ነው። ህዝብን ንቆ ሁሌም እናደናግረዋለን እንጫወትበታለን ማለቱ ነግበራስ ላይ የሚያመጣውን አስከፊ ህዝባዊ ቅጣት ከወዲሁ ቢታሰብበት ተገቢ ነው እንላለን። የቂምን መሬት በማዳበሪያ ማልማቱ የሚታሰበን ባይሆንም ለደረሰው ግፍ ግን ሂሳብ ማወራረድ አይቀሬ ነው ስንል የተደመጥነው ገና ገና አዲሱ ሹም ሳይመጣ ነው። ሊወድቅ ያለ ወያኔ በአዲስ ሹም መምጣት ጊዜን ገዝቶ እነሆ ሊደነፋ ሊያንሰራራ ቃጥቶት እያየን ነው። ኪሳራ በኪሳራ ሆኖ የነበረውም ሻቢያ ተአምር ወርዶለታልና እየፈነደቀና ቀጥረኞቹንም እያመሰገነ ይገኛል። ወድም እህቶቻችንን የጨረሰውን ህዝቡን የፈጀውና ያሳደደውን አውሬ አገራችንን ለጠባቦች ያመቻቸውን ጸረ ኢትዮጵያ ሲያቅፉና ሲያስተናግዱ ያየናቸውን የታዘብናቸውን ሁሉ ኢትዮጵያዊ ለማለት ከዛሬ ጀምሮ የምናፍር መሆኑን ሊያውቁም ይገባቸዋል። ኃይሌ ሯጩ ከህሊና ቢስ ዘፋኞች ቅጥረኞች ከሻቢያዎች ተደምረው ተግማምተዋል ብንል የማይሆን አላቀረብንም ማለትም እንችላለን። በእርቅና ሰላም ስም ወንጀለኛን ማቀፍ የሚታሰብም የሚታለምም አይደለም ሊሆንም አይገባውም። የደቡብ አፍሪካ የእርቅ ሂደት የነጮችን የበላይነት እና የበዝባዥነት ይዞታ ባይቀይርም ያጠፉት ከህዝብ ይቅርታ መጠየቃቸው የሚታወስ ነው። በአገራችን ግን ወንጀለኞች ዳግም እየተሾሙ የምህረት አዋጅ እየተዘጋጀላቸው ልክ እንደመለስ ጊዜ በውልደት የተነሳ ሂደቱ አልጋ ባልጋ እየሆነላቸው በሰለባዎቻቸው ላይ እያላገጡ በአገራችንና በደማችን ላይ ዳንኪራ እየረገጡ ለወራሪ ሱዳን ጥብቅና እየቆሙ አሉ። የምን ለውጥ? ለውጥ በማን? ለውጥ ለማን? በሰሞኑ አዲሱ ሹም ራሱን ሊቸረችርና ሊያሻሽጥ ወደ ሰሜን አሜሪካ ያቀናል። በዚህ ያሉ ወገኖች እውን አገር ወዳድ ከሆኑ በጨፍን ጭብጨባ ሳይሆን መደረግ ባለበት ጥያቄ በመወጠር ሊቀበሉት ይገባል። ያልተፈቱ ወገኖቻችንን ፈታ መፍትሄው የሽግግር ሁሉን ያቀፈ ሂደት ነው። አማራን ማጥቃት ያብቃ፣ ሶማሌና ኦሮሞውንም ማጋጨትና መጉዳት ያክትም፣ ጸረ ህዝብ አዋጆች ይነሱ፣ በሙስና የተጨማለቁትን መከላከልና ይባስ ብሎም መሾም ያብቃ፣ የህዝብን ንብረት ለአረብና ለአሜሪካ መሸጥ ይቁም፣ ለሻቢያ አንንበርከክ፣ ሰማት ደም ላይ አናላቅጥ፣ የሽግግር መንግስት ምስረታ ሂደት አሁኑኑ ወዘተ ብለው ሊያፋጥጡት ይገባል። ታሪካችንን ስናይ ግን ይህን የሚሉ አይመስልም። ጊዜ ተቀይሯል። የጅንኔ አገር ወዳዶች ድራሽ ደምቆም አይታይም። ጭብጨባና ሁካታው ያውም ላይ ዘልቅ የሚጠበቅ ነው። ወያኔ ዳግም ይሳለቅብናል ማለትም ነው። ዜጎች አገራቸውን መብታቸውን ካላስከበሩ ጥፋቱ የራሳቸው ነው። ከዚህ አይነቱ ወቀሳ ውግዘት ለመዳን እስቲ በወኔ በአገር ወዳድነት እንሰለፍ። ጸረ ወያኔው ትግላችን ተፋፍሞ ይቀጥል። ኢትዮጵያን ከጠላቶቿ ሁሉ ጥቃት እንከላከል። ይሻሩ።
እቅጩ ተነገረን። ታዲያ ምን አሁንም ማደናገረን? ከስንት ዓመት ተመክሮ በኋላ ስንቱ የወገን ደም ከፈሰሰ በኋላ አልማር ብለን እባብ እርግብ መስሎን የወያኔ ተንኮል አደናግሮን ለቀጣይ ጭቆና ሰለባ ስንሆን ማየቱ ያበገነን ወገኖች ሐቁን ብንናገርም አቃቂር ይወጣልን ታፔል ላይ የተለጠፈብን ሰለባ መሆን የመረጠው ዜጋ በቅጥረኞች ተሆናብዶ ተደናግሮ እያደረሰ የቆየውን ጉዳትና የደረሰብንን ውርደት ታሪክ ቢረሳው የምንመርጠው ይሆናል። አፍራናል ባቡዳቢ የኢሳይያስን በደም የተጨማለቀ እጅ ጨብጦ የሳመው ጠቅላይ ሚኒስትር ተብየጉድ ጫጫታው ቢበዛም ለሀገር አይበጅም የሚለውን ሳንደክምና ጊዜ ሳንፈጅም ለሁሉም ህዝብ አረጋግጧል። በመጀመሪያ የግለሰብ ማን እንደሾመውና ሚናውም ትግል አብራጅና ለወያኔ እስትንፋስ ሰጪ ነው ያልነውን ያላመኑ ሁሉ ውሎ አድሮ ተልእኮው የከፋና ለወያኔና ለአሜሪካ የሚጠቅም መሆኑን መረዳት የደገፉት ሳይቀሩ እየተረዱት ናቸው። የህዝብን ጭፍን ድጋፍ ያገኘ መስሎት ሲውገረገር ድፍረትን አግኝቶ የሽግግር ሂደት ጭራሹንም የሚታሰብ አይሆንም ብሎ እቅጩን ተናግሯል። የሽግግር መንግስት ሁሉን አቀፍ ካልተመሰረተ ከባድ የሆነውን የኢትዮጵያ ችግር በቀላሉ ወይም በአንድ ግለሰብና ቡድን መፍታት በሰላም የሚቻል አይደለም። ሽግግር ሲባል የስልጣን ጥሜት በሚል የአዲሱን ሹምና የወያኔን አገዛዝ መቀጠል የሚደግፉት ሁሉ ያልተረዱት ሀቅ አለሰፊ ተሳትፎና ሽግግር የሚቀጥለው የወያኔ ምርጫና ጭፍን ጨቋኝ አገዛዝ እንጂ ለውጥና ዴሞክራሲ አለመሆኑን ነው። አዲሱ ሹም የዴሞክራሲና ህዝባዊ አማራጭን አሽቀንጥሮ ጥሎ የራሱና ኢህአዴግ የሚለውን የወያኔ ጭምብል አገዛዝ ሊያስቀጥል ተነስቷል ተነስቻለሁ ሲልም በድፍረት እነሆ ተናግሯል። ለውሽንብሩ ይረዱ ዘንድ እነገዱ አንዳርጋቸውን የመሰሉ የወያኔ ቅጥረኞችና ለምን በረከት ስምኦን ተነክቶ ባዮችን አማራውን ያወናብዱ ዘንድ ወደ አሜሪካ ይዞ ሊጓዝም ተነስቷል። ይህን ከሃዲ የአማራ ተጠሪና ተቆርቋሪ ብለው ሊያስተናግዱ የተዘጋጁ ማፈሪያዎች መኖራቸውንም መካድ የምንችለው ሀቅ አይደለም። አማራው በራሱ ላይ እባብን መጠምጠም ልምዱ ሆኗል ይባል የለ? አዲሱ ሹም ለተወሰነ ጊዜ ማንነቱን ደብቆ ኢትዮጵያዊ ጭምብልን አጥልቆ ቆይቶ ነበር። አሁን ግን በችኮላ ይሁን በጭብጨባ ዞሮበት ማንነቱና እቅጩን በአደባባይ መናገሩን ተያይዞታል። መካሪ አጣ እንዴ እያለ የሚጠይቀው ብዙ ሰው ሆኗል። አላስፈላጊ ንግግሮችን ከማብዛቱ ባሻገር የሚለፍፈውም የሚበጀው አልሆን እያለ ነው። አቅሉም ሁኔታውም ይዘቱም ኢትዮጵያዊ ያልመስል ብሏል። ጠቅላይ ሚኒስቴር በሉኝ ለሚል ግለሰብ በተለይ በኢሳያስ ዙሪያ የሚያሳየው መቅለስለስን ቀለበት ማድረግ እጅ መሳም ኢትዮጵያን የሚያስገምት መሆኑ ጥርጥር የለውም። ያ ሁሉ ዜጋ ደሙን ያፈሰሰው ሀደን በአአ ለመቀየር እንዳልሆነ እየታወቀ ዜጎች በገፍ የተሰውት ለመሰረታዊ ለውጥ ለወያኔ ኢህአዴግ ዘረኝነት ማክተም መሆኑ ግልጽ ሆኖ ሳለ አዲሱ ሹም የሽግግርን ሂደት አሽቀንጥሮ ጥሎ በቆየው መንገድ እንዲዳለን ኢህአዴግ ተጠናክሮ ይቀጥላል ይለወጣል ይወገዳል ብላችሁ አታልሙ ሲል እንሆ ግልጽ አድርጎ ነግሮናል። ኢህአዴግ ተጠናክሮ ይቀጥላል ማለት ምን መሆኑ እንደሆነ ለሁሉም ግልጽ ነው። በኢህአዴግ ስር ምርጫም ትርጉሙን ያየነው ነው። ኦህዴድ ስሙን ቀየረ አልቀየረ የቆዩት ተለጣፊዎች በአዲሶቹ ታጀቡ አልታጀቡ የህዝብን ድምጽ የሚያፈንና እስከዚያው ካደረሰው አዲሱን ሹም የሚያስመርጥ የተጨበረበረና በዚህ ልምድ ባላቸው በአሜሪካኖቹ የተቀናጀ የተዘጋጀ የይስሙላ ምርጫ መሆኑን መናገር ነብይ አያሰኝም። አዲሱ ሹም ጥርሱን ነክሶና አይኑን አፍጦ ኢህአዴግ ህዝብ ያቀፈው ነው ተጠናክሮ ይቀጥልባቸዋል ሲለን መልእክቱ እንኳን ጸረ ወያኔውን ትግል እኔን አምናችሁ ተታላችሁ አቆማችሁ እንጂ ምንም ለውጥ አይመጣም ወያኔ ከቁስሉ አገግሞ ይቀጥልባቸዋል ነው። ባዝማሚያ ደረጃ ያየነውና ያወቅነው አሁን በግልጽ ተነግሮናልና ታዲያ መወናበድ መቀጠሉ ትግላችሁን አከሸፍክ የሚለው ግለሰብ ዙሪያ ማውደልደሉ ምን ሊባል ነው? ለውጡን አፍነሃል የሽግግር ሂደቱን ተቃርነሃል ሁሉን የፖለቲካ እስረኛ አልፈታህም ኢህአዴግ ወያኔን አስቀጥላለሁ አጠናክራለሁ በሚል የህዝብ ደም ላይ ቀልደሃል በሚል ወግድ ወይም ይህ እስኪደረግ አንዲትም ጭብጨባ አንሰጥህም እንደማለት ይህን የህዝብ ትግል ጠር ለመቀበል ከውድቅት ጀምሮ የሚሰለፉ ዜጎች በአሜሪካ ሊታዩ መዘጋጀታቸው እግዚኦ የሚያሰኝ ነው። ይባስ ብለውማ የኢትዮጵያ ጽኑ ጠላት የኤርትራን ህዝብ አስለቃሹን ኢሳይያስን እንደ ጀግናና ወዳጅ መቀበል ማወደስ ተጎንብሶ በደም የቆሸሸ እጁን መሳም ሲያክሉበት ከትዝብትና ምጸት ባሻገር ወንጀል መታዘብ ሆኖብናል። ለኢትዮጵያ ዘፈን ሲሉ የከረሙት አስመሳይ አገር ወዳዶችም ከመቀጽበት ለምባገነንነት ዘፋኝ አዝማሪ መሆናቸውን በሰጠን ትዕግስት መታዘባችን አልቀረም። በበኩላችን አድርባይነትና ክህደት ደግሞ ማህይምነት ሊደፈጥጣት እየቃጣ ያለችውን ሀቅ በአደባባይ በማቅረብ ለወገን ለዜጋ ማሳሰብና ማስጠንቀቅ መቀጠላችን ምንም እንኳ ተጨማሪ ጠላቶች ቢያመጣብንም ግዳጃችን ነውና ተቀብለነው እንገኛለን። የሚጤሰው የአድርባይነት አቧራና ጢስ አያውረንም ያልነነንና የክህደትን ጫጫታ መጋፈጥና ማትነን ስራችን ልምዳችን ነውና አዲሱ ሹም ወያኔን ሊያድን የመጣ አሊያም የወያኔን ስራት ሊያስቀጥል የታጨልን ሐሳዊ መሲህ ነው ከማለት ወደኋላ አንልም። በግርግርና ጫጫታ ከሐቆርቀን አገር ጎጂውን አገር አዳኝ ብለን ከመንጋው ጋር መቅነፍ ልማዳችን ቢሆንማ መንግስቱንም መለስንም ደግፈን ኢትዮጵያን በካድን ነበር። ሁለቱንም ደግፉ የሚለው ቡራ ከረዩና ጫጫታ የሚዘነጋ አይደለምና ሲሮጡ የታጠቁት ሲሮጡ ይፈታል ተብሏል። ዛሬ ከባዕድ አገር ተመልሰው ተደመሩ ጀግናው ገዴ አገሩ ገባ ጉሮ ሸባ ወዘተ እየተባለ ያለው ነግ ሌላ ዜና መሆኑ የማይቀር ነው። የሄደ ይመለሳል ያሽቃበጣም ደብቁ ደብቁኝ ይላል። ወያኔ ሊሾምና ሊያስተናግድ የሚችለው የተወሰነውን ነው። አጨብጫቢም ስለበዛ ሲከተለው የነበረውን መንገድ ይቀይራል ማለት አይደለም። የአማራው ህዝብ የኦጋዴኑ ወዘተ ይጠየቁና እስቲ ለውጥ መጣ ይበሉን። በቂሊንጦና በትግራይ ማጎሪያዎች አሁንም የሚማቅቁት ወገኖቻችን አዲስ ጎህ ቀደደ እስቲ ይበሉን። እስቲ ለአመታት ታስረው የተሰቃዩት እነ መምህር እንደ ስራቸው አግማሴ አባይነሽ ፈራው ታምራት ግዛቸው መቶ አለቃ አዱኛ በቂሊንጦና ዘዋይ የታሰሩት የሙስሊም መሪዎች አበራሽ በርታና ሌሎቹ ነፃ ወጣን ብለው ከጎናችን ይገኙ። እነዚህን ሁሉ ረስተው ስማቸውንም ለማንሳት እንኳን ቢብለው ግን ዘመድ ጓዶቻቸውን ክደው ድጋፍ ለአዲሱ ሹም ካልተሰጠ የሚሉንን በክህደት ብንከሳቸው ምኑ ያንሳል? ግርግር ለሌባ ያመቻል ነውና የታወቁ ወንጀለኞች ለራሳቸው በጓዳ ካገኙት ፈጣሪ ከሚሉት ምህረት አግኝተናል ብለው እየቀለዱ በሆነ ሃይማኖት ሽፋን የበግ ለምድ የለበሱ ተኩላዎች ሆነው ሲርመሰመሱ ዛሬ ስናይ የፍትህ ቀን መች ትመጣ ይሆን ማለት መቀጠላችን የሚጠበቅ ነው። ፍቅርና እርቅ የሚለን የወያኔ ምልምልና ሹም ሊጠቅመን ሳይሆን ወንጀለኞችን ተንከባክቦ ሊያስቀጥልብን መሆኑን እሱ ራሱም በአደባባይ እየነገረን በአደባባይ መጃጃልን መምረጥ የሚያስተዛዝብና ለውድ አገራችን የሞተልሽ ቀርቶ የገደለሽ በላ እንድንል የሚገፋፋን ነው። ለኢትዮጵያ ለአመታት ሲታገሉ የቆዩትና ብዙ መስዋዕትነት የከፈሉት ወደ ጎን ተገፍተው አገራችንን በይፋ የበደሏት የጎዷት ግን የቤተ መንግስት እንግዳ ሲሆኑ ማየት ድርሻችን መሆን የሌለበት መራራ ምጸት ነው። በዚህ ሂደት በቁንጮነት የተቀመጠው ደግሞ በአሜሪካኖች ተመልምሎ ባረቦች ተደግፎ ሻቢያን አቅፎ ዘረኝነትን አድሶ የቀጠለውን ጸረ አማራነት አጆሃ ብሎ በላያችን ላይ የተሰየመብን አዲሱ ሹም ነው። እድላቸው ሆነና ለመደናገር የተዘጋጀ መንጋ አግኝተዋል። ኃይል አሁንም በእጃቸው ነው። የህዝብ ኃይል የሆነው አመጽና ትግልም ተደናቅፏል። በመሆኑም ጸረ ወያኔው ትግል አድርባዎችን አስወግዶ ተጠናክሮ መቀጠል እንዳለበት ምንም ጥርጥር የለውም። ይህን ግዳጅ ተወጥተን ኢትዮጵያን ከወያኔ መዳፍ ማላቀቅና አወናባጆችንም ድባቅ መምታት ዛሬ ከፊታችን ተደቅኖ ያለ ግዳጃችን ነው እንላለን። ጸረ ወያኔ አገር አድን ትግላችን ይፋፋም። የሽግግር ሂደት ለዴሞክራሲና ሁሉን አቀፍ በሆነ ይዘት እውን ይሁን።
Let's go. እርቅ ሳይሆን የሚያሻው ጥልቅ ግንዛቤ ነው። ስለ ሁኔታዎች በቅጡ ሲረዱ፣ በቅጡ መጨነቅ፣ በቅጡ ማሰብ፣ በቅጡ ለትግል መቆም፣ በቅጡ በዓላማ ላይ መጽናት፣ ሁሉም ነገር በቅጡ ሲሆን ንትርክም ጭቅጭቅም ግብግብም ይወገዳል። እስከዛሬ ያለው መናቆር ዝም ብሎ የተፈጠረ የሚመስላቸው ሰዎች አሉ። አንዳንዶቹም በቃላት አጠቃቀም ላይ ተፈጠራ አስመስለው እናሸንፋለን በሚል ተራ ትርጓሜ ይጠቅሳሉ። ነገር ግን ጉዳዩ ቃላት አልነበረም፣ መሰረታዊ የሆነ የዓላማ ልዩነት ያስከተለው ነበር። መንግስት ነኝ ያለ ሁሉ ህዝብን ሲነቅና አውቅም ገና አልሰነጠንም ማውቅ ይገባዋል እያለ በህዝብ ላይ የራሱን ድክመት ልጭን ሲሞክር ደንቆሮ ሲያደርገው መመልከት የማይቻል ነው። ባያቅም ካለማወቁ ይማርበታል። ስልጣንና መብቱን ተውለት ማለቱ ከኢሃፓ አይነቱ ህዝባዊ ፓርቲ የሚጠበቅ ነበር። እኛ እናውቅለታለን መብቱን እየተመጠነ ይለቀቅለታል እያሉ ሲቀልዱ አስተውለናል። ለምሳሌ ሜሶን ዴሞክራሲ በገደብ እያለ ሲል ዝም ብሎ ማለፍ በኢሃፓ በኩል የሚቻል አልነበረም። የጽሑፍ ክርክር ተጀመረ። ይህ ለመቋቋም ሲያቀተው በየቀበሌው ወጣቶችን ማሸበር፣ ማሰርና አሳቦ መግደል የካድሬዎቹ ተግባር ነበር። ይህ ሁኔታ የኢሃፓ አመራር በተለያዩ ቃለ ምልልሶች ላይ ገልጠውታል። ለመሆኑ ማን ነው የገዛ መብቱ እየተመጠነ እንዲሰጠው የሚፈቅድ? የተሸራረፈ ዴሞክራሲ ያውልህ ብሎ የሚወረውርለትስ ማን ነው? ጠቡ ይህ መሰሉ መሰረታዊ የግንዛቤ ልዩነት የፈጠረው አለመግባባት እንጂ ሌላ ምክንያት የለውም። መንግስትነን ባዮች ሁሉ የህዝብ ተቀጣሪዎች እንጂ የህዝብ አዛዦች አይደሉም። ህዝብ ሲፈልግ በስልጣን የሚያቆያቸው ሲፈልግ ደግሞ የሚያባራቸው ናቸው። ይህ አይነቱን ሀቅ ከማይቀበል ሰው ጋር ምንም አይነት ድርድር ቢደረግ መግባባት አይቻልም። ለምሳሌ ለወያኔ ኢትዮጵያ የሚሉ ቃል ዛሩን የሚያስነሳበት ነው። ስለዚህም ከወያኔ ጋር ስለ ኢትዮጵያ መነጋገር ይቻላል የሚል ስለ ኢትዮጵያ ፖለቲካም ሆነ ስለ ወያኔ የሚያውቀው ነገር የለም ማለት ነው። የለበጣና ጊዜ ለማጥፋት ካልሆነ በቀር ወያኔን ጋብዞ ድርድር ምንም ጊዜ አይሰራም። ስለዚህ እርቅ ሳይሆን የሚያስፈልገው ጥልቅ ግንዛቤ ነው። ህዝብ መሰረታዊ መብቴን አትጣሱ ብሎ ታገለ እንጂ መብቴን ስጡኝ ወይም አሰጡኝ ብሎ አልጠየቀም። መብት በችሮታ የሚለገስ አለመሆኑን አታውቅም የተባለው ህዝብ ማወቁን ደጋግሞ አሳይቷል። ኢሃፓ ከህዝብ ተነጥሎ ስለማያውቅ የህዝብን ፍላጎቱን ጠንቅቆ ያውቀዋል። በመሆኑም ነው በዚህ ሁሉ የመከራ ዘመን ሳይነጣጠሉ የዘለቁት። አንዱ የሌላው ጋሻና ጠለላ የሆነበት ምክንያት ጥርት ያለው ህዝባዊና ሀገራዊ ዓላማ ስላቆራኛቸው ነው። የህዝብ ፍቅርና የዓላማ ጽናት መስዋዕትነት የሚገለጥ እንጂ በወሬና በዲስኩር የሚጠናቀቅ አይደለም። ህዝብ የሚሞትለትን አይቷል ያውቀዋልም። መስካሪ አያሻው። ህዝብና ኢሃፓ የማይተዋወቁ ቢሆን ኖሮ እንኳንስ 40 ዓመት አንድ አመትም አብረው ባልቆዩ ነበር። ያፓ ላድራጉቱ ምስጋናም አጅም አስፈልገው ምንጊዜም በተግባር ከህዝብ ጎን አለመጥፋት አላማን አለመሳት ነው ብሎ የሚያምን በመሆኑ ነው። ከዚህ ውጪ በባዳን ግፊት የሚደረግ ጉንጭ አልፋ ድርድር ህዝብ የሚያውቀው አይደለም። ህዝብ ካላወቀው ደግሞ ያፓ ለማወቅ ይቸገራል። ያፓ የህዝብን ጥቅም አስቀድሞ የሚያየው መሆኑና ለድርጅታዊ ጥቅምና ስምምነት ባለመመቻቸቱ በርካታ ተከፊዎችና አክራፊዎችን እንዳፈራ የታወቀ ነው። ዘወር ብሎ ቢያዩ ግን ሀገርን ለማዳን ግልብ ውሳኔና የጥርፊያ እርቅ ሳይሆን የሚያስፈልገው ጥልቅ የሆነ ግንዛቤ መሆኑን ነው። ኢህአፓ የህዝብን ወሳኝነት ለማረጋገጥ ሲል መስዋዕትነት ከፍሏል። ለዚህ ነው ከመጀመሪያው ህዝባዊ መፈክሮች አንግቦ ጊዜያዊ ህዝባዊ መንግስት አሁኑኑ መሬት ላራሹ ዴሞክራሲ ያለ ገደብ ብሎ ታግሏል። ከዚህ ውጪ የትኛው የተሻለ መፈክር ተገኘ? ወይስ የወያኔን ህዝብን አፍኖ ዝርፊያን ፈጸመና በቋንቋ ሸንሽኖ ዘረኝነትን ማራመድ እንደ አማራጭ ታየ? እርግጥ ነው እንደነ መንግስቱ ያሉ በማያውቁት የሚቀላምዱ ደንቆሮች ሀገሪቱን አደጋ ላይ ሲጥሩ የሻቢያን የወያኔና የኦነግ ሰላዮች ባጠጋባቸው ኮልኩለውና ቁልፍ ቁልፍ ቦታዎችን አስይዘው በውጪ ሲደነፉ ሀገር ወዳድ የሆኑ አማሮች፣ ኦሮሞዎች፣ ትግሬዎችና ሌሎችም እየተለቀሙ ተገደሉ። ይህ ነው የደርግና የመኢሶን የፖለቲካ ችሎታ ያስገኘልን። የዚህ አይነቱን መከራ በመስዋዕትነት ያሳለፈው ኢያፓ በትግል ስም ማhallው ለደረደረው ሁሉ የእቅፍ አበባ ይዞ መገኘት ባይጠበቅበትም ሲጀምር በሀገር ጉዳይ ላይ ቂምም ሆነ ጠብ መኖር አለበት ብሎ የሚያምን አይደለም። ሲቀጥል በባዳን አደራዳሪነት የሀገርን ህልውናም ሆነ የህዝብን መብት ማስከበር ይቻላል ብሎ መቀበል ያዳግታል። የባዳን ድርድር ያተረፈልን ምን እንደሆነ ጠንቅቀን እናውቃለን። ህዝብ ያፈረበትን ጠላት ቀና ያለበትን ጠባቦች አሽካኩበትን ተቀበሉ ብለው ነው ያሉን። ይህ የአሁኑ ሁኔታ ደግሞ እሁን የተጣላ አለና ነው የተጨነቁት ወይስ ትግልን ለማኮላሸት አስበው? ይልቁንስ ለኢትዮጵያውያን የህዝብን ጥያቄ አውቆና ተረድቶ ትግሉን ማደናቀፍና ቀሮንም ሆነ ፋኖን ወጣት አርበኞችን እንዲጠነከሩ ማበረታታት ቅድሚያውን ቢይዝ ይጠቅማል። በአላማ ላይ መግባባት፣ በአላማ መቆም፣ ህዝብና ሀገርን ማስቀደም ሁሉንም ችግሮች ይፈታል። ያልጠረጠረ ተመነጠረ፣ ተደጋግሞ ጥቃት ለደረሰበት እንግዳ ነገር አይሆንም። ኢህአፓ ይህን ባያደርግ ኖሮ ትግሉንም ራሱንም ባላቆየ ነበር። የህዝብ ፍቅር በልቡ ከሰረጸ ፊርማና ወረቀት ጠፊ ነው ተቀዳጅ መተማመን ብቻ ይበቃል ለወዳጅ ተብሏል። በህዝብ እንመን፣ ድል የኢትዮጵያ ህዝብ ነው። Oh, 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 oh